ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ግለሰብ አይደለም። በበኩላችን የኢህአዴግ ስርዓት ለ28 ዓመት ሙሉ ህዝቡን፣ አጠቃላይ ኢትዮጵያን ህዝቦች፣ በተለይም ደግሞ የኦሮሞን ህዝብ በጣም ከፍተኛ ስቃይ የዳረገ ጦርነት ያወጀበት ነው። ይሄ እስካልተቀየረ ድረስ የሚያመጣው ለውጥ የሚታየን አይደለም።
የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ናቸው። ሙሉ ቃለ ምልልሱ ዜናውን ተከትሎ ይቀርባል።
እያንዳንዳቸው ቤት እየሄድን ለአንድ ሰው ከመስጠት በጋራ አንዳቸው ቤት ለማድረግ አሰብን። ከዛ በኋላ ያው ሻይ ቡና ፕሮግራም አዘጋጅተን ያንን ሽልማት ለማካሄድ ነበር፣ ወይም ደግሞ እናመሰግናለን የሚል ስጦታ ለማካሄድ ነበር የተገናኘ ነው።
ባለፈው እሁድ መጋቢት 16 2010 ዓ ም ለምስጋና የተዘጋጀላቸውን ስነ ስርዓት ተከትሎ በቁጥጥር ስር ውለው በንፋስ ስልክ ፖሊስ መምሪያ እስር ላይ የሚገኙትን 11 ጋዜጠኞች፣ የኢንተርኔት አምደኞችና እንዲሁም የፖለቲካ ፓርቲ አመራሮች አስመልክቶ አስተያየት የሰጡት በአገሪቱ ውስጥ ዲሞክራሲና ፍትህ እንዲሰፍን መስዋዕትነት የከፈሉ በመሆናቸው ሊመሰገኑ ይገባል በሚል ያን ስነ ስርዓት ካዘጋጁት መካከል አንዷ ወይዘሮ መዓዛ መሐመድ ናቸው የሰማችኋቸው። የዚህንም ዝርዝር ይዘናል። በኢህአዴግ ምርጫና በአገሪቱ ወቅታዊ ፖለቲካ ዙሪያ የተሰናዳ ውይይት በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር የሙዚቃ ቃና ዛሬ በልዩ ፕሮግራም ሳቢያ አይኖርም። ሰላም ጤና ስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። ከቅዳሜ መጋቢት 22 2010 ዓ.ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብርልናል። አሁን ወደ ቅዳሜው የዓለም ዜና እናልፋለን። መልካም ምሽት።
እንደምናምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ከነገ ወዲያ ሰኞ ቃለ መሐላ ፈጽመው የኢትዮጵያ ውንጭ መጪው ጠቅላይ ሚኒስትር እንደሚሆኑ የተነገረው ዶክተር አብይ አህመድ ከሚጠብቋቸው ትላልቅ ፈተናዎች መካከል ሰው ብዙ የሚጠበቅባቸው የመሆኑን ነገር ቀዳሚው እንደሚሆን ሁለት የአገሪቱ የቀድሞ ጠቅላይ ሚኒስትሮች ገለጡ። የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ኢህድሪ ጠቅላይ ሚኒስትር ሆነው ለ12 ዓመታት የሰሩት ሻምበል ፍቅረ ስላሴ ወግደረስና የሽግግር መንግስቱ ጠቅላይ ሚኒስትር በኋላም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢፌድሪ ምክትል ጠቅላይ ሚኒስትር የሆኑት አቶ ታምራት ላይኔ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አሁን ያለውን ፌዴራላዊ አደረጃጀትም የተሳሳተና ለጠቅላይ ሚኒስትር ስራም እንቅፋት የሚፈጥር ነው ብለውታል። የቀድሞው ጠቅላይ ሚኒስትር የኢትዮጵያን ጠቅላይ ሚኒስትር ስራ ያከብዳሉ ካሏቸው ጉዳዮች መካከል ጥቂቱንም አንስተዋል።
የሀገሪቱ አጠቃላይ የኢኮኖሚ ችግር፣ የሀገሪቱ የፖለቲካ ችግር፣ የሀገሪቱ የወታደራዊ ችግር እና እነዚህ ሁሉ ችግሮች እንዲህ በቀላሉ የሚፈቱ ነገሮች አይደሉም። ያለንበት የአካባቢ ጂኦፖለቲካል አቀማመጣችን ሁሉ በእውነት በጣም አስቸጋሪ ነው ለኢትዮጵያ።
አቶ ታምራት ላይኔም የራሳቸውን የጠቅላይ ሚኒስትርነትና የስልጣን ዘመን በወቀሳና በይቅርታ ጥያቄ አስረድተው አዲሱ መሪ ይጠበቅበታል ካሉት መካከል ጥቂቱን አንስተዋል።
አሁን ባለው ሁኔታ የኢትዮጵያ ጠቅላይ ሚኒስትር መሆን ምን ማለት ነው የሚለውን ለማየት ስሞክር እንደው ራሴንም አሁን ባለው ሁኔታ ጫማ ውስጥ አስገብቼ ሳይ አንደኛ ፈሪሃ እግዚአብሔር ያስፈልጋል ብዬ አምናለሁ። ከሁሉም በፊት መሰረታዊ ነው ብዬ አምናለሁ። ሁለተኛ ኢህአዴግ አሁን የያዘው የፖለቲካ መስመር፣ ርዕዮተ ዓለም፣ የኢኮኖሚ፣ የፖለቲካ፣ የሶሻል ፖሊሲዎች እና የውስጣዊ ድርጅታዊ አሰራር የማይከተል መሆን አለበት ብዬ አምናለሁ። ወይም ደግሞ እነኚህን ለመለወጥ የሚሰራ የሚተጋ መሆን አለበት ብዬ አምናለሁ። ሶስተኛ ከህዝቡ ጋር በጣም ቅርብ የሆነ ህዝቡን የሚሰማ የህዝቡን ጥያቄዎች የሚወስድና ለመመለስም ትጋት የሚያደርግ መሆን አለበት ብዬ አምናለሁ። አራተኛ እኔ ራሴ ጠቅላይ ሚኒስትር ሆኜ ከነበረኝ በተለየ ከሌሎች ኃይሎች ጋራ የሚሰራ መሆን አለበት ብዬ አምናለሁ። ሌሎች ኃይሎች ስል ማንኛውም አይነት ተቃዋሚ በሚል የሚጠሩ ይሁኑ ተባባሪ በሚል የሚጠሩ የሆኑ ከየትኛውም የፖለቲካ ኃይሎች ከየትኛውም የሲቪክ ኃይሎች ጋር ኢትዮጵያውያን ከሆኑ ኃይሎች ጋር ሁሉ በመተባበር እና በመከባበር የሚሰራ መሆን አለበት። ኦል ኢንክሉሲቭ ሁሉንም ያካተተ ወይም አሳታፊ የሆነ መስመር የሚከተል መሆን አለበት ብዬ አምናለሁ።
አቶ ታምራት አክለውም መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቸኳይ ጊዜ አዋጁን በአስቸኳይ ማስነሳት እንደሚጠበቅባቸው አሳስበዋል። ከሁለቱም የቀድሞው ጠቅላይ ሚኒስትሮች ጋር የተደረገው ውይይት በነገው ምሽት ስርጭታችን ይቀርባል። ዌብሳይታችን ላይና ፌስቡክ ገጻችን ላይም ሙሉዎቹ ቃለ ምልልሶች ይወጣሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሴራሊዮን ውስጥ የሚካሄደው ፕሬዚዳንታዊ ድጋሚ ምርጫ ዛሬ ቅዳሜ በሰላም እየተካሄደ ነው። አልፎ አልፎ የጸጥታ ጥበቃው ጥብቅ ቢሆንም ምርጫው ግን እንደ መጀመሪያው ጊዜ እንዳልነበረም ታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረዥ በጋዛ ሰርጥ ድንበር ትናንት አርብ የተካሄደውና 15 ሰዎች ሞተው ወደ 1400 ያህል የቆሰሉበት ጥቃት በነጻ መርማሪዎች እንዲጣራ ከፍተኛ ጥሪ አቀርባለሁ ሲሉ ተናግሩ። እንግሊዝ ሩሲያ ውስጥ ካላት ዲፕሎማቶች ከ50 በላይ ያህሉን እንድትቀንስ ተነገራት። ይህ ዛሬ ከሩሲያ የተሰጠው ትዕዛዝ ከዚህ ቀደም በሁለቱም አገሮች ከተወሰደው የበቀል እርምጃ ተጨማሪ እንደሆነ ይታወቃል። ገና በ14 ዓመቷ ወጣት ሴቶች ከወንዶች እኩል የትምህርት ዕድል ይገባቸዋል በማለት ስትታገል በታሊባን ተተኩሶባት ከፍተኛ አደጋ ላይ የነበረችው መላላ ዩሳፋዚ ዛሬ ወደ ትውልድ አገሯ ፓኪስታን ተመለሰች። ዜናው አበቃ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው ዘገባ ልውሰዳችሁ። በሳምንቱ መጀመሪያ ይፋ የተደረገው የዶክተር አብይ አህመድ የገዢው ኢህአዴግ የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ሊቀመንበር ሆኖ የመመረጥ ዜና አሁንም እያወያየ ነው። ሰለሞን ክፍሌ ወደ አስመራ ስልክ ደውሎ የኦሮሞ ነጻነት ግንባር ኦነግ ሊቀመንበሩን አቶ ዳውድ ኢብሳን አነጋግሯል። እንሆ
አቶ ዳውድ ኢብሳ፣ አስቀድሜ ለዘወትር ትብብሮ ላመስግን።
አንተ ምስጋና ይገባል።
እስቲ በመጀመሪያ የኦህዴዱ መሪ ዶክተር አብይ አህመድን መመረጥ ዜና እንዴት እንዳገኙት ያስረዱ።
ዶክተር አብይ አህመድ ኢህአዴግ ውስጥ ሊቀመንበር ሆኖ እንደዚሁም ደግሞ የሀገሪቱ ጠቅላይ ሚኒስትር እንደሚሆን መግለጫውንም ውጤቱንም ሰምተናል። ይሄ ከዚህ በፊት ወደ አንድ አመት ገደማ በየጊዜው በሶሻል ሚዲያ በተለያዩ እንትኖች ፍላሽ ሲያደርግ የከረመ ነው። ይሄ ኢህአዴግ የለቀቀ መሆኑ ብዙ ጊዜ በብዙ መንገድ ሲወራ የነበረ ነው። ስለዚህ ኢህአዴግ በአገሪቷ በተለይ በኦሮሚያ ውስጥ የቄሮ ብልስማ እንቅስቃሴ ለአመታት በጣም ሲያስጨንቆ የከረመ የኦሮሞ ነጻነት ግንባር ሰራዊት በየቦታው እንደዚሁም የሌሎች ህዝቦች ትግል የኢህአዴግ ስርዓት በቃን ብለው በአጠቃላይ ከፍተኛ እንቅስቃሴ አድርገው ይህንን ለውጥ እንዲመጣ ገፍተው ኢህአዴግ በውስጡ ለውጥ በዚህ ለውጥ እንዲያመጣ የገፉት ይመስለኛል። ስለዚህ ኢህአዴግ ለወደፊት ለመቀጠል በተለይም ኦሮሚያ አካባቢ የኦሮሞን ህዝብ ይኸው ይህንን መሪ አድርገንልሃል ለማለት የወሰደው አይነት የሚያስመስል እንትኖች አስተያየቶች እየተሰጡ ነው። የግለሰብ አይደለም። በበኩላችን ስርዓቱ የኢህአዴግ ስርዓት ለ28 አመት ሙሉ ህዝቡን አጠቃላይ ኢትዮጵያን ህዝቦች በተለይም ደግሞ የኦሮሞን ህዝብ በጣም ከፍተኛ ስቃይ የዳረገ ጦርነት ያወጀበት ነው። ይሄ እስካልተቀየረ ድረስ የሚያመጣው ለውጥ የሚታየን አይደለም። ለውጥ የሚመጣ ከሆነ ደግሞ እናየዋለን።
መልካም። እንግዲህ እንደሚታወቀው እርስዎ እስካሁን መሳሪያ አንስተው ለኦሮሞ ህዝብ ነጻነት እንደሚዋጉ ነው የሚዘገበው። በቅርቡም በወለጋ አካባቢ ከመንግስቱ ኃይሎች ጋር መጋጨታችሁን ገልጻችኋል። አሁን በኢህአዴግ ሊቀመንበርነት የተመረጡት ብሎም የጠቅላይ ሚኒስትርነት ሹመታቸው በመጪው ሳምንት በፓርላማው እንደሚጸድቅላቸው የሚጠበቀው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ሊቀመንበር ዶክተር አብይ አህመድ በኢትዮጵያ አንድነት ጠቃሚነት ላይ ነው የሚያምኑት። እንዴት ሊታረቁ ይችላሉ የነኚህ ሁለት ፍጹም ተጻራሪ ሐሳቦች በአንድ የኦሮሞ ሕዝብ ውስጥ?
የተለያየ ሐሳብ፣ የተለያየ የፖለቲካ መስመር፣ የተለያየ የፖለቲካ አስተያየት መኖር ለአንድ ሀገር ለአንድ ሕዝብ ጤነኛ ነው። ግን እንዴት ነው የምናስተናግደው የሚለው ነው። ኢትዮጵያ ውስጥ የተለያየ ሀሳብ ማስተናገድ እድል አግኝቶ አያውቅም። እኛም መሳሪያ ማንሳት የተገደድ ነው። የተለየ ሀሳብ ለኦሮሞ ያለንን ፕሮግራም ያለንን ራዕይ ይሄንን ስላነሳን ብቻ በእስርና በመሳሪያ ምላሽ ስለተመለሰልን ነው ተገደን ወደ ጫካና መሳሪያ ማንሳት የገባ ነው። እነሱ ደግሞ ኢትዮጵያ አንድነት ብለው የሚፋለሙ ኦሮሞዎች ብዙ ናቸው። እንደዚሁ ይሄ ውሳኔው የኦሮሞ ሕዝብ ነው። ሀሳባችን ለኦሮሞ ሕዝብ በሰላም ማቅረብ እንችላለን ብለን ነው የምናምነው። የዲሞክራሲ ስለ ዲሞክራሲ የምናወራ ከሆነ የኢትዮጵያ አንድነት ያለ ዲሞክራሲ አንድነት ሆኖ አያውቅም። አንድነትም የአንድነትም ተገኝቶ አያውቅም። ሁልጊዜ ጦርነት፣ ፍጅት፣ እስር፣ ስቃይ ነው። አንድነት ለሚፈልጉትም፣ ዲሞክራሲ ለሚፈልጉትም፣ ነጻነት ለሚፈልጉትም ይሄ ዋናው የዲሞክራሲ እንትን በሀቅ በንጹህነት ታምኖበት ህዝቡ ለህዝቡና ለፖለቲካ ኃይሎች የሚያስተናግድ ካለ ያ ችግር ነው ብለን እናስብም እኛ በበኩላችን።
በመጨረሻም አቶ ዳውድ፣ ኦነግ የኦሮሞ ነጻነት ግንባር አሁንም ከኢትዮጵያ ተገንጥሎ የራሱን ነጻ ግዛት ለመመስረት ባለው አቋም እንደ ጸና ነው ማለት ነው?
የኦሮሞ ነጻነት ግንባር ከኢትዮጵያ ለመገንጠል አይደለም የሚታገለው። የኦሮሞ ነጻነት ግንባር የኦሮሞ ህዝብ ነጻነት ይገባዋል የሚል ፖለቲካል ፕሮግራም አለው። ለዚህም ደግሞ ዋናው የራሱን እድል በራሱ መወሰድ መብት እንዴት ነው የሚኖረው? ከኢትዮጵያ ጋር ነው የሚኖረው።
አንቀጹ እስከ መገንጠል ይላል።
የሚያቋቁመው የኦሮሞ ህዝብ ነው የሚሆነው።
አንቀጹ አንቀጹ እስከ መገንጠል ይላል።
ነጻነት መገኘት ነው የሚታገለው። አንቀጽ 39 የኦነግ አይደለም ያስቀመጠው፣ የኢትዮጵያ ህገ መንግስት ውስጥ ነው የተቀመጠው። ኦነግ አይደለም ያስቀመጠው ይህንን፣ የኢትዮጵያ ህገ መንግስት ነው ይሄ። ህገ መንግስት አንቀጽ 39 ስራ ላይ ሙሉ አቅም ቢውል ኖሮ ችግር አይኖርም ነበር። ይሄ ለሁሉም ህዝብ መብት የተቀመጠ አንቀጽ ነው። ይህንን አንቀጽ ስራ ላይ እንዳይውል ኢፒአርዴፍ ወይም ደግሞ ኢህአዴግ ነው አንቆት ይዞት ያለው። ይሄ ደግሞ ለሀገሪቱ ከፍተኛ አደጋ ላይ የጣለ ያ ስራ ላይ አለመዋሉ ነው።
ያጠቃሉልኝ፣ የኦነግ አቋም ምንድን ነው በዚህ ላይ?
የኦነግ አቋም ግልጽ ነው። የኦሮሞ ህዝብ ነጻነቱን እና በማንነቱ በባህሉ በፖለቲካ በመሬቱ ላይ በመሳሪያ ኃይል ነው የተቀማው። ይሄንን ነጻ በሆነ የፖለቲካ ንፋስ ውስጥ የራሱን እድል በራሱ እንዲወስድ ለኦሮሞ ህዝብ ነጻነት ይሰጠው የሚል አቋምና አላማ ይዞ ነው የሚታገለው። ይሄ ስራ ላይ እስኪውል ድረስ ትግሉን ይቀጥላል።
አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር፣ ለሰጡኝ አስተያየት አመሰግናለሁ።
እኔም አመሰግናለሁ።
ሰለሞን ክፍሌንና እንግዳውን አቶ ዳውድ ኢብሳን እናመሰግናለን። አድማጮች፣ አሁን በቀጥታ ወደ ሁለተኛው ዘገባ ልውሰዳችሁ። ቀደም ብለን በመግቢያው ያስተዋወቅነው ርዕስ ነው። ከእሁድ መጋቢት 16 2010 ዓ ም አንስቶ በንፋስ ስልክ ፖሊስ መምሪያ በቁጥጥር ስር በዋሉበት እስር ቤት ውስጥ የሚገኙት 11 ጋዜጠኞች፣ የኢንተርኔት አምደኞችና እንዲሁም የፖለቲካ ፓርቲ አመራሮች በአስቸኳይ እንዲፈቱ ሲሉ 41 ዓለም አቀፍና አህጉር አቀፍ የሰብአዊ መብት ድርጅቶች ጠይቀዋል። ከእስረኞቹም መካከል ጋዜጠኛው ተመስገን ደሳለኝ ህመሙ ተባብሶበት ወደ ሆስፒታል ተወስዶ እንደነበር ቤተሰቦቹ ተናግረዋል። በሌላ በኩል እስረኞቹ ለከፈሉት መስዋዕትነት በመመስገናቸው ብቻ ዳግም መታሰራቸው አገሪቱ ለዲሞክራሲ የሚሆን ምንም አይነት ቀዳዳ እንደሌላት ማሳያ ነው ያሉትን ጨምሮ የአሜሪካ ድምጽ ያነጋገራቸው አንዳንድ የአዲስ አበባ ከተማ ነዋሪዎች የሰጡትን ማስተያየት አካቷል። ለዝርዝሩ ጽዮን ግርማ።
መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም እና የኢትዮጵያ ሰብአዊ መብቶች ፕሮጀክት አስተባባሪ ወይዘሪት ሶሊያና ሽመልስ ለአሜሪካ ድምጽ ስለ ድርጅቶቹ መግለጫ ሲናገሩ መንግስት የፖለቲካ ምህዳሩን ለማስፋትና በሀገሪቱ የተከሰተውን ቀውስ ለማርገብ በሚል የፈታቸውን እስረኞች መልሶ ማሰሩ ለፖለቲካ ምህዳሩም ሆነ ለሰብአዊ መብት እንቅስቃሴው አስፈሪ መሆኑ እንዲያሳሰባቸው ድርጅቶችም መግለጫ እንዳወጡ ተናግረዋል። ስለ መግለጫው ይዘት ማምሻውን አነጋግሬያቸው ነበር። አቶ ያሬድ ኃይለማርያም ከሚያብራሩበት ይጀምራሉ።
41 የሚሆኑ አገር አቀፍ ዓለም አቀፍና በአህጉር ደረጃ የተደራጁ የሰብአዊ መብት ድርጅቶች ናቸው ያወጡት። የመግለጫው ዓላማ በቅርቡ የታሰሩት ጋዜጠኞች፣ የድረገጽ አምደኞች እና የሰብአዊ መብት ተሟጋቾች እነ እስክንድር ነጋን ጨምሮ ወደ 11 የሚጠጉ ሰዎች ያሉበት የእስር ሁኔታ አሳስቦናል። የታሰሩትም ከህግ አግባብ ውጪ ነው እና በአስቸኳይ ያለምንም ቅድመ ሁኔታ እንዲፈቱ ጥያቄ የሚያቀርብ ለአዲስ ለተሰየሙት የኢህአዴግ ሊቀመንበር ነው ጥያቄያችን የሚያቀርብ ነው።
ወይዘሪት ሶሊያና፣ መግለጫውን 41 ሆናችሁ ልታወጡ የቻላችሁበት ምክንያት ምንድን ነው?
መሪያው ነገር ከዚህ በፊት ታስረው የተፈቱ ናቸው ብዙዎቹ። በአጠቃላይ የፖለቲካ ምህዳሩን አስመልክቶ የተወሰኑ ለውጦች ሊመጡ ይችላሉ የሚል ተስፋ የነበረበት ጊዜ ላይ ነው እንግዲህ ተመልሰው እንደገና የታሰሩት እና በመጀመሪያ ደረጃ ብዙዎቹ ድርጅቶች ለአሁን ለታሰሩት የፖለቲካ እስረኞች በተለያየ መልኩ ድምጻቸውን ስናሰማ የነበርን ድርጅቶች ነን፣ ሌሎችም እዛ ላይ የተካተቱትም። ስለዚህ ሁለተኛው ነገር ደግሞ ብዙ ተስፋ የተደረገበት ነገር ስለሆነ እና እሱንም ወደኋላ የመጎተት የመሸራተት ነገር ወዲያውኑ ገና አንድ ወር እንኳን ሳይቆይ መጀመሩ በጣም አስፈሪ ነው። ለፖለቲካ ምህዳሩም አስፈሪ ነው። ለሰብአዊ መብት እንቅስቃሴውም አስፈሪ ነው። ለጋዜጠኞቹም፣ ለቤተሰብ እንዲሁ ከዛ በመነሳት ነው።
አቶ ያሬድ፣ እዚህ መግለጫው ግልጽ መግለጫ ነው ወይስ አድራሻ ተደርጎለት በቀጥታ ለኢህአዴግ ጽህፈት ቤት የተላከ መግለጫ ነው? በምን መልኩ ነው መግለጫውን ያወጣችሁት? ከዛ ደግሞ ምላሹንስ በምን መልኩ ነው የምትጠብቁት?
መግለጫው ግልጽ ደብዳቤ ነው፣ ለህዝብ ይፋ የተደረገ ነው። አንድ በየድህረ ገጾቹ ሁሉ ተሰራጭቷል፣ በተለያዩ ሚዲያዎችም። ሁለተኛ ቀጥታ ለሚመለከታቸው የመንግስት ባለስልጣናት፣ ለሀገሪቷ አፈ ጉባኤ እንዲሁም ለአዲሱ ተሿሚ ጠቅላይ ሚኒስትር በቀጥታ በአድራሻቸው እንዲደርሳቸው ተደርጓል። የምንጠብቀው ነገር ያለምንም ቅድመ ሁኔታ በአፋጣኝ እነዚህ ሰዎች ከእስር ይለቀቃሉ ብለን እንጠብቃለን። ሁለተኛ ነገር ደግሞ መንግስት ይሄንን የአስቸኳይ ጊዜ አዋጅ አንስቶ የፖለቲካ ምህዳሩ ሰፍቶ በሀገሪቷ ውስጥ ውይይት የሚካሄድበት ሀሳብን የመግለጽ ነጻነት እንደ ልብ የሚፈቀድበት እንዲፈጥሩ ጭምር ጥያቄ ነው ያቀረብ ነው እና እነዚህ ጥያቄዎች በአግባቡ እና በአፋጣኝ ጭምር ምላሽ ያገኛሉ ብለን ተስፋ እናደርጋለን።
ወይዘሪት ሶሊያና መንግስት ጥሪውን ሰምቶ ምላሽ ይሰጣል በሚል ተስፋ የሚያደርጉት ሌላ ምንም አይነት አማራጭ ባለመኖሩ ነው ትላለች።
በጣም አስፈላጊ ስለሆነ ተስፋ ማለት ነው።
እሁድ መጋቢት 16/2010 ዓ.ም በአዲስ አበባ ከተማ በነ ተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ከታሰሩት 11 ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፍቃዱ ኃይሉ፣ ማህሌት ፋንታሁንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት አምደኞች ላይ ሲሆኑ ከነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድርን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ አንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወይንሸት ሞላ፣ አዲሱ ጌትነት፣ ስንታየው ቸኮልና ተፈራ ተስፋዬም አብረው ሲሆኑ ይህ የምስጋና ዝግጅት ቀደም ሲል በእነ እስክንድር መኖሪያ ቤት ተዘጋጅቶ የነበረ ቀጣይ እንደሆነ ከአስተባባሪዎች ኮሚቴዎቹ አንዷ ወይዘሮ መዓዛ መሐመድ ይናገራሉ።
የመጀመሪያውን ፕሮግራማችንን እስክንድር ቤት አድርገን ያው የተለያዩ ሰዎች ያበረከቱትን ሽልማት በአንድ ቦታ ኦርጋናይዝ አድርገን ከዚህ በፊት እስክንድር ቤት ያንን የሽልማት ፕሮግራም ወይም እናመሰግናለን የሚል የጃኖ ስጦታ አድርገንላቸው ነበረ። የዛ ቀጣይ የነበረ እያንዳንዳቸው ቤት እየሄድን ለአንድ ሰው ከመስጠት በጋራ አንዳቸው ቤት ለማድረግ አሰብን። ከዛ በኋላ ያው ትንሽ ሻይ ቡና ፕሮግራም አዘጋጅተን ያንን ሽልማት ለማካሄድ ነበር ወይም ደግሞ እናመሰግ እናመሰግናለን የሚል ስጦታ ለማካሄድ ነበር የተገናኘ ነው።
እስረኞቹ በሀገሪቱ ውስጥ ዴሞክራሲና ፍትህ እንዲሰፍን መስዋዕትነት የከፈሉ በመሆናቸው ሊመሰገኑ ይገባል በሚል ዝግጅቱን እንዳዘጋጁ ወይዘሮ ማዓዛ ጨምሮ አብራርተዋል።
እነዚህ ሰዎች ጋዜጠኛ በመሆናቸው ወይም ደግሞ ለህዝብ ድምፅ ሆነው በፖለቲካ እንቅስቃሴ በማድረጋቸው ብቻ ሰላማዊ ትግል ውስጥ በመገኘታቸው ብቻ በግፍ እስር ቤት የቆዩ ወንድሞቻችን የትግል አጋሮቻችን ናቸው። ስለዚህ እነዚህ ሰዎች በተለያየ ቦታ ላይ በተለያየ ጊዜ ስቃይ ደርሶባቸዋል። ያንን መስዋዕትነት ስለከፈሉ ህዝብ ሊያመሰግናቸው ይፈልጋል። ህዝብ እንደ ህዝብ ደግሞ ለምን ማመስገን ፈለገ ተብሎ ይጠየቃለበት አይመስለኝም።
ይህ የምስጋና ዝግጅት በመደረጉ ምክንያት ለእስር ተዳርገው በአሁኑ ሰዓት ከሌሎች ከ80 በላይ በሆኑና በአስቸኳይ ጊዜ አዋጁ ምክንያት ከሰበት አካባቢ ከታሰሩ ሌሎች ወጣቶች ጋር እጅግ በተፋፈገ ሁኔታ ታስረው እንደሚገኙም ቤተሰቦቻቸው ተናግረዋል። እስረኞቹን ሊጠይቋቸው ሲሄዱ ታስረውበት የሚገኙበት ሁኔታ ሰው ሊኖርበት የሚችል አይደለም እንዳሏቸውም አስረድተዋል። የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ በድጋሜ ታሰረው ወንድሙ ቀድሞ የነበረበት የወገብ ህመም በመባባሱ ምክንያት ዛሬ ከታሰረበት ጣቢያ ወጥቶ ሆስፒታል እንደነበር ነግሮናል።
ቁርሳቸውን ይዘን በመሄድ አግኝቻቸው ነበረ። 2 ሰዓት ላይ ሳት ጋር ትኩረትና ፖሊስ ኮሚሽን ያደረሰ ነበር። 2 ሰዓት ላይ ሰሜንና እስክንድር አንዱ አለም ነበር ያስተባት መጀመሪያ እንዳይወጡ ሁኔታቸውን ሳያቸው ፊታቸው ጥሩ አይደለም፣ ልክ አይደለም። ዝም ብሎ የደበራቸው የከፋቸው መስራት ሰሜን ሳየው ትላንትና ትንሽ ህመም ቢጤ ጀምሮ ሰሞኑን እያመመው ስለሆነ ማስታገሻ እያስገባሁለት ነበረ የወጡ የነበርኩት። ጠዋት ግን ሳየው በጣም ብሶበታል። አንዱ አለም በጣም ታሟል አለኝ፣ እስክንድርም እንደዛለኝ። ሳይተኛ ነው ያደረው በጣም ከሚገባው በላይ ታሟል አሉ እንጂ ለፖሊስ መምሪያዎቹ ኃላፊዎች ነገርኳቸው። ያለበት ሁኔታ ሳዩት በጣም ታሟል። ከዛ በቃ አጃቢ ፖሊስ መድበው በፖሊስ መኪና ወደ ምሳስ ክላፍቶ ክፍለ ከተማ የሚገኝ 08ና 09 ወረዳ ጤና ጣቢያ ወሰዱት። እዛ ስንደርስ ወደ 3:30 አካባቢ ይሆን ነበረ። የሚያስፈልገው ነገር ካደረጉ በኋላ ሳዩት ከባድ ሆነባቸው። የቅማ ከእኛ ቅም ውጭ ነው። ስለዚህ ወደ ሪፈር ብለው ወደ ዘውዲቱ ሆስፒታል ጻፉ። በዘውዲቱ እንዳዩት መርፌ ተወጋዛው ለማስታገሻ የተሰጠው። ያለበት ሁኔታ በጣም ከባድ ስለነበረ ከዛ በኋላ እኔ መግባት አልቻልኩኝም ረዥም ሰዓት ድረስ። ፋይናሊ ዶክተሩም ጠራን። ቤተሰብ ተብ እየገባው እና ዶክተሩና ተመስገን እያወሩ ነው። ዶክተሩ ምንድን ነው የሚለው አሁን ያለበት ህመም ደረጃ የሚያስኬድ ካ አይደለም፣ ሳይንስ መታከም ያለብህ ደረጃ ደርሷል። የእስር ቤቱም ሁኔታ እንዳወራችሁት ከሆነ እንደዚህ እንደዚህ ከሆነ የበሽታውን ትሪት መደረግ ያለበት ተኝታ ነው። አይ መተኛት አልችልም እዚህ፣ ምክንያቱም ጓደኞችን ጥዬ አልተኛም አለ። መርፌ ተወቅቶና ማስታገሻ መድኃኒት ተሰጥቶለት የሚያስፈልገው ነገር ተደርጎለት አሁን ከመሸ ወደ ጣቢያው ድጋሚ ተመልሷል። መኪና ውስጥ መግባት አልቻልም ነበር። የፖሊስ መኪና ውስጥ እኔና 2 ፖሊሶች ነን ከደራሰን ተሸክመን ያስገባ ነው።
እስረኞቹ በፖሊስ ቁጥጥር ስር ሲውሉ በእለቱ በነበረው ዝግጅት ላይ ተሰቅሎ የነበረው አረንጓዴ፣ ቢጫ፣ ቀይ ባንዲራ በማን እንደተሰቀለ እንዲናገሩ በምርመራ ወቅት መጠየቃቸውንና በጉዳዮቹ ላይ የሚወስነው የአስቸኳይ ጊዜ አዋጁ የእዝ ማዕከል ወይም ኮማንድ ፖስት ነው መባሉን መዘገባችን ይታወሳል። በዛሬው ዕለትም ታስረውበታል ወደ ተባለው ንፋስ ስልክ ላፍቶ ክፍለ ከተማ የማህበረሰብ ፖሊስ መምሪያ ስልክ ደውዬ ነበር። ስልኩን ያነሱት ሰው ወደ አዲስ አበባ ፖሊስ ኮሚሽን ደውዬ መረጃ እንድጠይቅ ነግረውኛል። አዲስ አበባ ፖሊስ ኮሚሽንም እንዲሁ ደውዬ ነበር። ስልኩን ግን ደጋግሞ ቢጠራም የሚያነሳው ሊያገኝ አልቻልኩም። በተጨማሪም ከፌዴራል መንግስትና ከኮማንድ ፖስቱ ባለስልጣናት መረጃን ለማግኘት ሙከራ አድርጌ ነበር። የእጅ ስልኮቻቸው ስለማይነሱ ሊሳካልን አልቻለም። ምላሽ እንዲሰጡን ጥረታችንን እንቀጥላለን። በሌላ በኩል የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት እስረኞቹን እንዲለቁ መጠየቁን እንዲሁም የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከእስር የተለቀቁ ሰዎችን በአጭር ጊዜ ውስጥ መልሰው እንዲታሰሩ ማድረግ በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ ለመሆኑ ማሳያ ነው ማለቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች፣ የፖሊስና የፌዴራል መንግስቱን ምላሽ ለጊዜው ማካተት አልቻልንም፣ እንዳገኘን እናቀርባለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ ውይይት ክፍለ ጊዜ እንለፍ። አድማጮች አሁን ቀደም ብዬ እንደጠቆምኩት ወደ ምሽቱ የውይይት ክፍለ ጊዜ ነው የምንሻገረው። በኢህአዴግ ምርጫና በአገሪቱ ወቅታዊ ፖለቲካ ዙሪያ ያተኩራል። አዘጋጅና አቅራቢ አዳነች ፍስሐዬ።
አድማጮች፣ የዛሬው ውይይታችን በዶክተር አብይ አህመድ ለኢህአዴግ ሊቀመንበርነት ብሎም ለጠቅላይ ሚኒስትርነት መመረጥ ላይ ያተኮረ ይሆናል። በነጥቡና በተያያዥ ጉዳዮች ላይ እይታቸውን እንዲያካፍሉን ዶክተር መራ ጉዲናን፣ ዶክተር መሐሪ ረዳይንና አቶ ሙልጌታ አበበን ጋብዘናል። ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ ህግ መምህር፣ አቶ ሙልጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንትና ዶክተር መራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ናቸው። ያነጋገርኳቸው እኔው አዳነች ፍስሐዬ ነኝ። በመጀመሪያ ደረጃ ዶክተር መሐሪ ረዳይ፣ አቶ ሙልጌታ አበበና ዶክተር መረራ ጉዲና ለጊዜያችሁና ለትብብራችሁ በጣም እናመሰግናለን። ኢትዮጵያ ውስጥ የኢህአዴግ ሊቀመንበር ለመምረጥ ምርጫ ተካሂዶ ጠቅላይ ሚኒስትር እንደሚሆኑ የሚታወቅ ነውና ባለፈው ጊዜ ከነበረው ሁኔታ በመነሳትም በአጠቃላይም ሲታይ አሁንም ለሁለተኛ ጊዜ ሰላማዊ የስልጣን ሽግግር ተደርጓል ተብሎ ይታመናልና በዚህ ላይ ያላችሁ አመለካከት በዶክተር መረራ ልጀምር።
ኢህአዴግ የራሱን አባሎች ወይም ባለስልጣናት ቀይሮ ሊሆን ይችላል። ሰላማዊ ስልጣን ሽግግር የሚባል ደረጃ እንኳን የሚደርስ አይደለም። ግን ሰው መለወጡ አዲስ ነገር ይዞ ሊመጣ ይችላል። ዞሮ ዞሮ ግን ሰላማዊ ስልጣን ሽግግር የሚያሰኝ መስፈርቶችን የሚያሟላ አይመስለኝም።
አቶ ሙልጌታ አበበ
እናመሰግናለሁ። ሰላማዊ የስልጣን ሽግግር ማለት አይቻልም። የሰው ለውጥ የመሪ ለውጥ ነው እንጂ የስርዓት ለውጥ እስካልመጣ ድረስ ሰላማዊ የስልጣን ሽግግር ሊባል አይችልም። አብዛኛው የሀገራችን ችግርና የህዝቡም ፍላጎት የስርዓት ለውጥ ነው። የሰው የመሪ ለውጥ መደረጉ አንድ አመላካች ነገር ቢኖረውም ሙሉ በሙሉ ግን ሰላማዊ የስልጣን ሽግግር ልንለው አንችልም።
እሺ፣ ዶክተር መሐሪ
ወል እንግዲህ እንደተባለው ብዙ ጊዜ የስልጣን ሽግግር የሚባለው ከአንድ ፕሮግራምና ፖሊሲ ያለው ፓርቲ ወደ ሌላ ፕሮግራምና ፖሊሲ ያለው ፓርቲ ሲደረግ ነው ኮንቬንሽናል የሚታወቀው የስልጣን ሽግግር። እዚህ ላይ ግን የጠቅላይ ሚኒስትሮች ለውጥ ነው የተደረገው። በእርግጥ በኢትዮጵያ ሁኔታ ሰዎች ሲለዋወጡም እንደ ትልቅ ነገር ስለሚሰጋና በሰላም ማለፉ እንደ ትልቅ ድል ስለሚቆጠር ነው እንጂ ያው ከአንድ ጠቅላይ ሚኒስትር ወደ ሌላ በዛው ፕሮግራምና በዛው ፖሊሲ ማዕቀፍ ውስጥ የሆነ ነገር ስለሆነ አሳች ስልጣን ሽግግር ነው ለማለት ትንሽ አያስደፍርም።
አሁን እንግዲህ ራሱ የኢህአዴግ ሊቀመንበር አመራረጡ ሂደት ከሌላው ጊዜ ለየት ያለ ነበር ተብሏል። ድርጅቶች የሚመረጡን ሰዎች ወክለው ብዙም ክርክር ሳይሆን ወዲያው የሚመረጥበት ጊዜ ነበረ በፊት። አሁን ግን እያንዳንዳቸው ሊሰሩት ያሰቡትንና በፊት ባካሄዳቸው አሰራራቸው እንዴት እንደነበር ታይቶ በሚገባ ክርክር ተካሂዶበት ዲሞክራሲያዊ በሆነ መንገድ ነው ያካሄድ ነው የሚሉት እንግዲህ የድርጅቶቹ ተወካዮችም ሆኑ ተሳታፊዎቹ። እና በዚህ ላይስ ያላቸው አመለካከት? ወደ ዶክተር መራ ልመለስ።
እንግዲህ ኢህአዴግ በር ዘግቶ ነበር ያደረገው። አልፎ አልፎ መግለጫ ይሰጥ ነበር። ምን ላይ ሲከራከሩ እንደነበር፣ ምን ላይ ሲጨቃጨቁ እንደነበር፣ ችግሩ የመሪ መምረጥ ጉዳይ ነው ወይስ ኢህአዴግ የገባበት ሀገሪቱ ውስጥ ያሉት መሰረታዊ ችግሮች ላይ ነው? በር በተዘጋ ሁኔታ ሲያደርጉ ስለነበር ለጋዜጠኞችም ክፍት ስላልነበር እና ኢህአዴግም ደግሞ በአብዛኛው ዝግ ፓርቲ ስለሆነ ምኑ ላይ ሲከራከሩ እንደነበር በእውነቱ ለእኔ ግልጽ አይደለም። ዋና ጉዳይ ኢህአዴግ ከገባበት ቀውስ፣ ሀገሪቷ ከገባችበት ቀውስ እንዴት እንውጣ ላይ የሚለው ላይ መከራከራቸው መጠራጠርና መገመት ይቻላል።
አቶ ሙልጌታ
በደም በኩል ያለኝ ምንድን ነው፣ አሁን ኢህአዴግ ፍትሃዊና ዲሞክራሲያዊ ምርጫ ያደረገ ለማለት አንደኛ በባህሪውም ተደርጎ የማያውቅም ነው፣ ልምድም ያለው አይደለም። እና ዲሞክራሲያዊ ምርጫ ተደረገ ለማለት አያስደፍርም። የተደረገው ክርክር በጣም አሁን ያለንበት ዘርፈ ብዙ ችግር የተፈጠረበት የፖለቲካ ቀውስ ያለበት ዜጎች በጅምላ የሚታሰሩበት የሚገደሉበት በተለያየ ቦታ ችግር እየተፈጠረ ያለበት ሂደት ላይ ኢህአዴግ ዲሞክራሲያዊ ምርጫ አደረገ ማለት አንችልም። ግን ዋናው ነገር ሊያስማማን የሚችለው ጆሮውን ለህዝብ መስጠት የሚችል ሰው ወደ መሪነት መጥቷል የሚለው ሊያግባባን ይችላል እንጂ ዲሞክራሲያዊ ምርጫ ብለን እናሰምርበት የምንችለው ሂደት አይደለም።
ዶክተር መሐሪ፣
ለአንድ ሳምንት ያህል ኢህአዴግ ምክር ቤት የተሰበሰበበት ጠቅላይ ሚኒስትር ለመምረጥ ነው ብዬ አላስብም። ሌሎች አጀንዳዎችም ነበሩት። ኢህአዴግ ሊቀመንበሩ ምርጫ የሚመስለኝ ወደኋላ የመጣ ነገር ነው። ከዛ በፊት እንግዲህ እንደተነገረን እያንዳንዱ ድርጅት ቀደም ብሎ በታህሳስ በተሰጠው አቅጣጫ እንዴት እንደሄደበትና እንዴት እንደሰራ ሪፖርት የቀረበበት እና እዛ ላይ ሰፊ ጊዜያቸው እዛ ላይ እንዳጠፉ ነው ሲገለጽ የነበረው። ከዛ በኋላ ነው እንግዲህ የኢህአዴግ ሊቀመንበር ምርጫ የመጣውና እንዳሉን ሶስት ሰዎች እንደቀረቡ አንደኛው እንዲያውም መቅረባቸውን ተቃውሞ አልፈልግም እያሉ ወደ ምርጫው እንደገቡ የሆነ ሆኖ ግን ሶስት ሰዎች ተወዳድረው ድምጾችም የተሰጡበት ነገር ነው በመረጃ መልክ የመጣው። እና ከድምጾቹም የሚታየው እንግዲህ በፓርቲ መስመር ብቻ ምርጫ እንዳልተካሄደ አባላቱ ከመጡበት እህት ድርጅት ውጭ ያለውን ሰው የመረጡበት እንደሆነ ይታያል። እና ከዛ አንጻር ምናልባት በፓርቲ በመጡበት እህት ድርጅት መስመር ይመርጡ ነበር ተብሎ ታስቦ ከሆነና እንደዚህ አይነት የምርጫ ውጤት መምጣቱ ዲሞክራሲያዊ ነው ሊያሰኘው ይችል ይሆናል ወይ፣ ቀደም ብሎ ሲሄዱበት የነበረው የአመራረጥ ሂደትም ብዙም ስለማናውቀው ራሳቸው ናቸው የሚያወዳድሩት የሚመስለኝ። የስብሰባው ዝግ መሆን እንግዲህ ብዙ ጊዜ የፓርቲ ስብሰባዎች በየትም ሀገር ዝግ ናቸው። የፓርላማ ስብሰባና የፍርድ ቤት ሂደት ነው በክፍት ችሎት የሚከናወነው እንጂ የፓርቲ ስብሰባ ዝግ ነው። እና ዝግ መሆኑ ላይ ብዙ ችግር ነው ብዬ አላምንም። ባይሆን በየጊዜው በቃል አቀባያቸው በኩል እየወጡ የደረሱበት ሁኔታና ሲነጋገሩበት የዋሉት ወይ በሁለት በሶስት ቀን እየመጡ መግለጫ መስጠት ነበረባቸው ይባል ካልሆነ በቀር የፓርቲ ስብሰባ ለጋዜጠኛና ለታዳሚ ክፍት መሆን ነበረበት የሚለው ብዙ ሀገርም ሲሰራበት ሰምቼ አላቅም። ይህም እንደ ችግር አልወስደውም እኔ።
እንግዲህ ቅድም ያነሱት ጉዳይ አለ። እነዚህ ፓርቲዎች በህወሓት ተጀምሮ ሁሉም በየበኩላቸው ራስን የመመርመር አይነት ስብሰባዎችና ውይይቶች ሲያካሄዱ ቆይተዋል ለረጅም ጊዜ። ባካሄዷቸው ስብሰባዎች የተገኙ ውጤቶች አሉ ብላችሁ ትገምታላችሁ ዶክተር መረራ?
እኔ እንግዲህ ምንድን ነው እስካሁን ድረስ ያው አዲስ ፊት ለአመራር አቅርበዋል። እሱ አዲስ ነው። ከዛ ውጭ ግን ትልቁ ችግር ነው ምንድን ነው ኢህአዴግ ባለፉት 27 ዓመታት 101 ጊዜ ምናልባትም 1001 ጊዜ በላይ ለኢትዮጵያ ህዝቦች ቃል የገባቸው ነገሮች ነበሩ። ለምሳሌ ሰላምና መረጋጋትን ለማምጣት፣ ዲሞክራሲያዊ ስርዓትን መገንባት፣ ልማትና ብልጽግና ማምጣት የሚሉ ነገሮች ነበሩ። አሁንም ቢሆን በተለይ ከሶስት ወራት ወዲህ ደግሞ ወደ ብሔራዊ መግባባት ሀገሪቷን እንመራለን ብሎ አራቱም የድርጅት መሪዎች ሲናገሩ ነበር። እስካሁን ድረስ እኔ እስከማየው ድረስ ወደ ብሔራዊ መግባባት እየተጀመረ ምንም አይነት ጉዞ እያየሁ አይደለም። ምናልባት እንግዲህ ዝግጅት ላይ ሊሆን ይችላል ኢህአዴግ የውስጡን አጣርቶ ከዛ በኋላ ወደ ሰፊው የኢትዮጵያ ህዝብ ወይ ወደ ሌሎች ከሌሎች ኃይሎች ጋር ወደ መነጋገሩም ሊወጣ ይችላል። ስለዚህ እኔ አዲስ ነገር ብሎ ወይም ኢህአዴግ አዲስ ስራ እየሰራ ነው የሚል ተጨባጭ የሆነ ነገር እያየሁ አይደለም። እንዲያውም የአስቸኳይ ጊዜ አዋጁ ወደ ብሔራዊ መግባባት የሚመራ መንገድ ሳይሆን ወደ ሌላ አቅጣጫ የሚወስድ አይነት ነገር ነው። በተለይም ኢህአዴግ ለለውጥ ካልተዘጋጀ በስተቀር በሚሊዮኖች የሚቆጠሩ ወጣቶች ህዝቡ ጭምር ለውጥ እየጠየቀ ነው፣ ለለውጥ እየተሰለፈ ነው። ስለዚህ ኢህአዴግ ለዚህ የሚሰጠው መልስ እስካሁን ድረስ በተጨባጭና ወደ መሬት የወረዱ ነገሮችን እያየሁኝ አይደለም።
አቶ ሙልጌታ፣
የተለየ የምንለው ነገርና ተጨባጭ የሆነ ነገር ኢህአዴግ ያመጣው ለውጥ አለ ማለት አይቻልም። ብዙ ጊዜ ያው ውሃ የማይቋጥሩ ነገሮች ናቸው የሚነገሩት እና በተጨባጭ ምናልባት እንግዲህ ትላንት የግንባሩን ሊቀመንበር መርጠው ገና ጠቅላይ ሚኒስትር አስፈይመው ስራ አልጀመሩም የተመረጡት መሪና በዚህ እንደተባለውም እንደሚጠበቀውም አሁን ወደ መሪነት የመጡት ዶክተር አብይ
በሚያከናውኑት ሂደት ላይ የተለወጠ ነገር ላይ ከሆነ ተስፋ የምናደርገው ነው፣ ወደፊትም የምናየው ነው እንጂ አሁን መሬት ላይ በተጨባጭ ምንም ይሄ ነው የሚባል ለውጥ የለም። ይህንን አስተካክላለሁ፣ ወደዚህ መራለሁ የሚል ከዚያ ተስፋ ነው እስካሁን እየሰማን ያለ ነው እና በተጨባጭ ተለወጠ የሚባል ነገር የምናየው ሂደት ያየነውም የለም። ለመመስከር አስቸጋሪ ነው።
ዶክተር መሐሪ
ባለ ግምት እንግዲህ መጀመሪያ ሲገቡ የነበረው አካሄድ ከሚሰጧቸው መግለጫዎች እና ኃላፊዎቻቸው እየወጡ ሲናገሩ የእርስ በርስ መናበብ ሳይቀር እንደሌለ የተለያዩ ድርጅቶች እንደሆኑ አይነት ነበር የሚቀርበው እና እንደዚህ ባለ ቅኝት የጋራ ስብሰባ ውስጥ ገብተው በሰላም ይገላገሉ ይሆን ወይ፣ በመግባባት ይለያዩ ይሆን ወይ የሚል የብዙ ሰው ስጋት ነበር። ያም ሆኖ ግን ስራ አስፈጻሚውም ረጅም ጊዜ ተሰብስቦ ወደ 11 ቀን የሚያክል እሱ ስብሰባ ካበቃ በኋላም የምክር ቤቱ ስብሰባ ኮች ሳይል ለአንድ ሳምንት ያህል መቀጠሉ ክራይሲስ ማኔጅመንት ላይ መደበኛ የመንግስት አስተዳደር ላይ ነው ችግራቸው እንጂ ክራይሲስ ማኔጅ በማድረግ ላይ የተሻለ ብቃት እንዳላቸው ያሳዩበት ነው። ብዙም ኮሽ አላለም። ማንም ስብሰባ ረግጦም የወጣ የለም። የተለየ ሀሳብም የለም። የሀሳብና የተግባር አንድነት ይዘን ወጥተናል ብለው በዛ መልክ ስብሰባቸው ማጠናቀቃቸው ቀደም ብሎ እንዲያውም አንዳንድ መረጃዎች ከውስጣቸው ሊክ ያደረጉ ነበር። በዚህ ስብሰባ ግን ድፍን ያለና ሚስጥርም ጠብቀው የወጡበት ስለሆነ የተሻለ መግባባት ፈጥረው ወጥተው ይሆናል የሚል ግምት ነው እኔም ወስደው። አመሰግናለሁ።
እንግዲህ ኢትዮጵያ ውስጥ ሲካሄዱ የቆዩትን ተቃውሞዎች በሚመለከት በማዕከላዊ መንግስት በኩል የነበረው አያያዝ መፍትሄ ለማምጣት ያለመቻል ሁኔታ እንደነበር ሲገለጽ ቆይቷል። እንዳውም ከሌሎቹ አካባቢዎች በተለይም በኦሮሚያ አካባቢ ከማዕከላዊነት ወጣ ያለ አያያዝ ነው ሲታይ የነበረው። ሁለት አስተዳደር እንዳለ አይነት ነበር የሚመስለውና እስቲ በዚህ ላይ ያላችሁ አስተያየት ዶክተር መሐሪ።
ያው እንግዲህ ቅድም ከገለጽኩት የሚቀጥል ነው የሚሆነው። ያው የተለያየ ሀሳብ ልዩነት የነበረው በማዕከላዊ መንግስትና በክልል በአንዳንድ ክልሎች፣ በክልሎችና በክልሎች እህት በሚባሉት ድርጅቶች መካከል አይነት ነበር። ይሄን ከአስላንቲያው የነበረው እና አንዱ አሁን ያነሳሽው የክልል ኦሮሚያ ክልል አካባቢ በነበሩ አንዳንድ የጸጥታ መቆጣጠር ሂደቶች እንደዚሁ ሲታይ ነበር። መከላከያ ሰራዊቱ የሄደበት እርምጃ ትክክል እንዳልሆነ ወጥቶ በግልጽ የመናገር በአንዳንድ የሚወሰዱ እርምጃዎች የማውገዝ ያህል አይነት ይነሳ ነበር እና እሱ ነበር አካሄዱ ምናልባት ከተለመደው ወጣ ያለ መሆኑ ወዴት ነው እየሄደ ያለው ይሄ ነገር የሚል ጥርጣሬና ስጋት በብዙዎቻችን ዘንድ የፈጠረ የነበረ ነገር ነው። ያም ሆኖ እነዚህ ጉዳዮችም ተፈቷል ተብሎ በጋራ መግለጫ መውጣቱ ነው ቅድም ክራይሲስ ማኔጅመንት ላይ ተሳክቶላቸዋል የሚል ነገር የሚያነሳሁት እነዚህን ነገሮች ግምት ውስጥ በማስገባት ነው በእኔ በኩል።
አዎ እንግዲህ እሱን መሰረት በማድረግ ስጋት ነበረ። አብረው ተቀምጠው ተወያይተው እነሱ ዲሞክራሲያዊ መንገድ ነበር ባሉት መልክ ወደፊቱ ጠቅላይ ሚኒስትር አሁን የኢህአደግ ሊቀመንበር ለመምረጥ መቻላቸው እንግዲህ ነገሮችን ያለሳለሰ ይመስላል እና ከዛ ጋር ተያይዞ እንግዲህ ዶክተር መረራ
እኔ መቼም ያው ኢህአደግ በተለያዩ ደረጃዎች የራሱ አንድነትም ልዩነትም ሊኖረው ይችላል። በተለይም የኦሮሚያ አካባቢ ቀላል ያልሆነ የወጣቶች እንቅስቃሴ ነበር። ያንን የወጣቶች እንቅስቃሴ በተለመደው መንገድ ለመቆጣጠር አስቸጋሪ የሆነበት ሁኔታ ነበር። እንደውም በአጠቃላይ በሀገር ደረጃ ህዝቡ በተለመደበት መንገድ አልገዛም ያለበት ሁኔታ እና ኢህአዴግም ደግሞ በለመደበት መንገድ መግዛት ያልቻለበት ሁኔታ ተፈጥሮ ስለነበር ላለው ቀውስ በማዕከል ደረጃ እና ወይም በክልል ደረጃ ኢህአዴግ ማዕከላዊ አመራር እና የኦሮሚያ አመራር በተወሰነ ደረጃ አማራ አካባቢም የተወሰኑ ክፍተቶች እንዳሉ ኢህአዴግም በሰጣቸው መግለጫዎች በአካሄዳቸው ኮንፈረንሶች መቀሌ ላይ ተደርገዋል፣ ባህር ዳር ላይ ተደርገዋል፣ ጎንደር ላይ ተደርገዋል። እንዲህ እንዲህ ያሉ ነገሮች ከውጭ ማንበብ እንደምንችለው ላለው ቀውስ አንድ መልስ ለመስጠት ኢህአዴግን ያስቸገረበት ሁኔታ ነበር። አሁን እንግዲህ ከዛ ወጥቶ የመጀመሪያ ዙር ግምገማ የሚሆን የአሁኑ ዙር ግምገማ የሚሆን የድሮው ጠቅላይ ሚኒስትር ወጥቶ አዲስ ጠቅላይ ሚኒስትር ለመምረጥ የቻሉበት ሁኔታ ላይ ደርሷል። ይሄ እንግዲህ ወዴት ይወስደናል? የኢትዮጵያ ሕዝቦች ኦሮሚያን ጨምሮ ይጠይቋቸውን ለነበሩት ጥያቄዎች መልስ ይሆናል ወይ? በአዲሱ ጠቅላይ ሚኒስትርም እየተመራ ኢህአዴግ ሀገሪቱንና ህዝቦቿን ለመታደግ ይችላል ወይ? ህዝብ እየጠየቀ ያለውን ጉዳይ በቂ መልስ መስጠት ይችላል ወይ? ከስምምነቱ ይልቅ እኔ ብዙ የሚያስጨንቀኝ የሚያነሷቸው ጥያቄዎች ሊመለሱ ይችላሉ ወይ? ከተመለሱት በምን መንገድ ነው የሚለው ቀሪው ያልተመለሱ ጥያቄዎች ነው እኔን የበለጠ የሚያስጨንቁኝ።
እንግዲህ ከዛ ጋር ተያይዞ እርስዎ እንዳነሱት በተለይም ኦሮሚያ አካባቢ ይካሄድ የነበረው እንቅስቃሴ ምናልባትም ዋናው ጥያቄ ሊሆን የሚችለው ወይም ደግሞ ከጥያቄዎቹ አንዱ ሲጠቀስ የነበረው ስልጣን ይገባናል የሚል ጥያቄ ይነሳ ነበር ተብሏል። እንግዲህ የዋሽንግተን ፖስት ጋዜጣ ትላንት ሳነብ ለምሳሌ አንድ ኦሮሞ ተማሪ ምህንድስና ትምህርት ተማሪ በጣም ደስ ብሎናል ብሎ ሲናገር ሰው ሌሊት ሁሉ አልተኛንም ደስ ብሎና ያደር ነው ኦሮሞ ለሊቀመንበርነት ኋላም እንግዲህ ጠቅላይ ሚኒስትርነት መመረጡ ደስ ብሎናል። እንደዛ ባይሆን ኖሮ አሁን እንቅስቃሴው ይቀጥል ነበር ሲል መናገሩን እንግዲህ እዛ ዋሽንግተን ፖስት ጋዜጣ ላይ አንብቤ ያለሁና ይሄ ነው ያለውና በእርሱ አስተያየት እንግዲህ አሁን ኦሮሞ ተመርጧል እና በኦሮሚያ የሚካሄደውን እንቅስቃሴ ሊያቀዘቅዝ ይችላል የሚል ግምት አሎት ወይም እምነት አሎት? ዶክተር መረራ፣
በአጠቃላይ እኔንም እንኳን ደስ ያለኝ ብሎ የሚደውሉልኝ ሰዎች እንዳሉ እኔ አውቃለሁ። ግን እጅግ በጣም ፈታኝ የሆኑ እኔ የታሪክ ፈተናዎች ናቸው የምላቸው ግን ከፊታችን አሉ። ዶክተር አብይም ፊት አሉ፣ ኢህአዴግ ፊትም አሉ። ዶክተር አብይ በተለይ የኢትዮጵያ ሕዝብን የመምራቱ ጥያቄ የሚሆንበት እኔ የበለጠ ጥያቄ ኢህአዴግን ወደ ለውጥ መምራት ይችላል ወይስ አይችልም ነው። ኢህአዴግስ በራሱ ቁመት የተሰፋ የዲሞክራሲ ጥብቆ ሳይሆን በመቶ ሚሊዮን የኢትዮጵያ ሕዝብ ደረጃ ሊሰፋ የሚችል ሰፊ ሸማ ወደዛ መሄድ ወደ ማስፋት ይሄዳል? ኢህአዴግስ ለመለወጥ ተዘጋጅተዋል ወይ የሚለውን ጥያቄ እኔ እሱ ላይ ነው። በተለይም ዶክተር አብይ ዋናው ፈተና ኢትዮጵያ ሕዝብ መምራቱ ሳይሆን የኢትዮጵያ ሕዝብ ሰላምና መረጋጋትን፣ ዲሞክራሲያዊ አስተዳደርን እንደሚፈልግ ለማንም ግልጽ ነው። ግን ኢህአዴግ ራሱን ወደ ብሔራዊ መግባባትና ዲሞክራሲያዊ ስርዓት በኢትዮጵያ ውስጥ ወደ ማስፈኑ ወደ መገንባቱ መምራት ይችላል ወይ? ኢህአዴግስ ለመመራት ወደዛ ለመሄድ ዝግጁ ነው ወይ የሚለው ጥያቄ ለእኔ በጣም መሰረታዊ ነው። ዶክተር አብይ ፊት ሁለት ሶስት መሰረታዊ ጉዳዮች ተደቅኗል። አንደኛው ለምሳሌ የፖለቲካ እስረኞች ጥያቄ አለ። የእኛ መፈታት ጥሩም ቢሆንም በሺዎች የሚገመቱ ቁጥራቸው ቀላል ያልሆነ የፖለቲካ እስረኞች አሁንም አልተፈቱ። ከዚያ አልፎ ደግሞ አዳዲስ እስረኞችም ሰሞኑን እየተፈጠሩ ነው። የተፈቱትም ተመልሶ የታሰሩበት ሁኔታ አለ። በተለይ እጅግ በጣም የሚያሳዝነው አሁን ታዬ ዳንዳ የሚባለው ከአስር አመት በላይ የታሰረ ወጣት እነ ዶክተር አብይን አምኖ ከኦህዴድ ጋር ኦሮሚያንም ሆነ ኢትዮጵያ መለወጥ ይቻላል ብሎ ስልጣን የተቀበለ ልጅ ስለ ቦረና ጉዳይ ነው መስለኛ ለአንድ ነገር ተናግሯል ብሎ ተመልሶ ታስሯል። ከዛ አልፎ ደግሞ አስቸኳይ ጊዜ አዋጁ መጥቷል። የሀገሪቱ ፖለቲካ ኃይሎች ጋር ወደ ድርድር ኢህአዴግን የሚያስገባ ነው ወይ የሚለው ጥያቄ አለ። እሱንስ ይመልሳል ወይ ዶክተር አብይ? ለእኔ መሬት ላይ የኢህአዴግ ፖሊሲም የአዲሱ ጠቅላይ ሚኒስትር መመረጥም ወደ መሬት በሚወረድበት ጊዜ ስራ ላይ ያለውን የኢህአዴግ ፖሊሲ የድሮውንም አዲሱንም ስራ ላይ ለማዋል በምንቀሳቀስበት ጊዜ ብዙ ፈተናዎች የሚያጋጥሙት ይመስለኛል። በራሴ በኩል እኔ መቼም ብዙ የኦሮሞ ሕዝብም በአጠቃላይ እኔ የማውቃቸው ሰፊ የኢትዮጵያ ሕዝብ ውስጥም ብዙ ሰው አዲስ ሰው ነው እንዲቀናው የሚፈልግ ይመስለኛል። እኔም እንዲቀናው ሊፈልግ ይችላለሁ፣ መልካም እድል ሊመኝለት ይችላለሁ። ነገር ግን ይሄ መልካም እድል በቁርጠኝነት ለመንቀሳቀስ ካልወሰነ በስተቀር መጪ ጊዜ እኔ እጅግ በጣም ፈታኝ ይሆናል የሚል ግምት አለኝ።
ዶክተር መሐሪ፣
እንግዲህ የዶክተር አብይ ለዚህ ቦታ መመረጥ እንደተባለው በአንዳንድ የህብረተሰብ ክፍሎች ደስታ ፈጥሯል። እኔም በበጎ ነው የምመለከተው። ምክንያቱም አንዱ እንደተባለው ኦሮሚያ ክልል በመምጣታቸው ምክንያት ብዙ ሰው የተደሰተ ይመስለኛል። ነገር ግን እኔ ለኦሮሚያ ክልል የተለየ ነገር የማድረግ እድል ይኖራቸዋል ብዬ አልገምትም። የአንዴ የሀገር መሪ የአገር አቀፍ ፓርቲ መሪ ሲሆኑ
መምሰልም መሆንም ያለባቸው የኢትዮጵያ ሕዝብ አስተዳዳሪ የኢትዮጵያ ሕዝብ መሪ ነው እንጂ ለኦሮሚያ የተለየ ነገር ያረጋሉ ከሚል እሳቤ የሚነሱ ከሆነ አንዳንድ ወገኖች የደስታቸውን የሚገልጹት የተሳሳተ ነው የሚመስለኝ። ግን ለኢትዮጵያ ጥሩ በሰሩ ቁጥር ኦሮሚያም በዛው ኢትዮጵያ ውስጥ ያለ ነው እና በዛ መንገድ ይጠቀማል ከሚል መነሻ ከሆነ ግን ትክክል ነው። እና ይሄ አንደኛ ኦሮሞ መሆናቸው ከዚህ በፊት በታሪክ የሚገባው ቦታ አልያዘም የሚል ቅሬታ ይነሳ ስለነበረ በተወሰነ መልኩ ይህን አይነት ቅሬታ አድረስ ሊያደርግ ይችላል ብዬ አስባለሁ። ሁለተኛ ወጣት መሆናቸው፣ ምሁር መሆናቸው፣ በመንግስትም በተለያየ ዘርፍ በወታደር ስራም በጸጥታ ስራም በሲቪል ስራም ሰርተዋል። በክልልም በፌዴራል መንግስትም የአመራር ብቃት የሚሰጧቸው በመሆኑ እኔ ኢህአዴግ እሳቸውን በዚህ ደረጃ በዚህ ወቅት ካለው የሰው ኃይል ፑል ትክክለኛ ምርጫ ያደረገ ነው የሚመስለኝ። ስለዚህ ይሄ በራሱ ግብ ባይሆንም ለዚህ ቦታ እሳቸውን ማስቀመጡ ትክክል ይመስለኛል። ግን እንደተባለው የእሳቸው መመረጥ አስፈላጊ ቢሆንም በቂ አይደለም። ችግሮቹ ብዙ ናቸው። ችግሮቹ ኢህአዴግ ብቻውን የሚፈታቸው አይነት አይደሉም። የተለያየ የፖለቲካ ኃይሎች ጋር መነጋገር፣ መወያየት የሚጠይቁ ናቸው እና ለዚህ የተመቸ ሁኔታ ሊፈጥሩ ይገባል። ዶክተር አብይ ብቻቸው ሳይሆን ከጓዶቻቸው ጋር ሆነው ትንሽ እንደ ኦፖርቹኒቲ የሚታየኝ ቀደም ሲል ኢህአዴግ ችግሮችን ውጫዊ የማድረግ የጸረ ሰላም ኃይሎች፣ ጸረ ህገ መንግስት ኃይሎች፣ ጸረ ህዝብ ኃይሎች የቅርብና የሩቅ ጠላቶቻችን፣ ታሪካዊ ጠላቶቻችን የሚፈጥሩት ነው እያለ ነበር ችግሮቹን ውጫዊ መልክ ሲያስይዛቸው የነበረው። አሁን ግን ወደ ውስጡ ማየት ጀምሯል። ውስጣችን ጸረ ዲሞክራሲ፣ በኔትወርክ የመተሳሰር፣ የሙስና ብሎ ብዙ ችግሮች ዘርዝሯል ወደ ውስጡና ከውስጡ ችግሩ መጀመሩ ለዶክተር አብይ ይሄ ለሚያደርጉት እንቅስቃሴ ከውስጥ ጋሬታ የማጋጠም እድሉ ሊያንስላቸው ይችላል የሚል ተስፋ አለኝ። ስለዚህ አሁን ይህን ሁኔታ ተጠቅመው አንዳንድ ለውጦች ሊያካሂዱ እድል ይኖራቸዋል የሚል ተስፋ ነው የሚታየኝ። ኦፕቲሚስት በሆነ መልኩ በተስፈኛ በጨለምተኛ መንገዱ ሳይሆን በተስፈኛ መንገዱ አየዋለሁ አሁን እየተወሰደ ያለው እርምጃ።
አድማጮቻችን፣ ስልኩ በመሃል ተቋርጦ በተደጋጋሚ ብንደውል እናገኛቸው ስላልቻልን ከአቶ ሙልጌታ አበበ ጋር የነበረው ውይይት ሊቀጥል አልቻለም። ሆኖም ስናገኛቸው እናወያያቸዋለን። የዚህ ውይይት ሁለተኛ ክፍል በመጪው ሰኞ ይቀርባል። ተከታተሉን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የእርስ በርስ ጦርነቱን የሚያቀጣጥሉ የሀብት ምንጮችን ለማድረቅ በተያዘው ጥረት በሀገሪቱ ከነዳጅ ዘይት ጋር ግንኙነት ባላቸው 15 ኩባንያዎች ላይ የንግድ ፍቃድ ማዕቀብ ጥሏል። በአሁኑ ወቅት በደቡብ ሱዳን ለተፈጠረው ቀውስ የሀብት ምንጮቻቸው አስተዋጽኦ አድርገዋል በሚል ነው ማዕቀቡ የተጣለባቸው። ይህም ማለት ማንኛውም አይነት ከዩናይትድ ስቴትስ ወደ ደቡብ ሱዳን ወይም ከደቡብ ሱዳን ወደ ዩናይትድ ስቴትስ የሚገባና የሚወጣ ቁሳቁስ በሙሉ የውጭ ንግድ ፍቃድ ያስፈልገዋል ማለት ነው ሲል ያስረዳል የምሽቱ የቪኦኤ ርዕሰ አንቀጽ። በዓለም ባንክ መሠረት ደቡብ ሱዳን ከነዳጅ ዘይት ሽያጯ 60% ጠቅላላ ወጪዎቿን ስለሚሸፍኑ በአብዛኛው በነዳጅ ዘይት ገቢ ላይ ብቻ ከሚተማመኑ ሀገሮች አንዱ ያደርጋታል። አሁን ዩናይትድ ስቴትስ በወሰደችው እርምጃ በዚያች አዲስ አገር ላለፉት 5 ዓመታት የዘለቀውን የእርስ በርስ ጦርነትና ያስከተለውን ሰብአዊ ቀውስ ለማብቃት ተጽዕኖውን ያጠናክራል ብላ ተስፋ ታደርጋለች። ደቡብ ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም መጨረሻ ላይ ነጻነቷን ካወጀች 1 ዓመት ተመንፈቅ በኋላ መሆኑ ነው። በፕሬዝዳንት ሳልቫኪርና በመከተላቸው ሪክ ማቻር መካከለ የተፈጠረው የፖለቲካ ሽኩቻ ወደ እርስ በርስ ጦርነት ሊያመራ ይችላል። በቀጠለው ውጊያ ሳቢያም በብዙ ሺዎች የሚቆጠር ህዝብ ህይወት አልፏል። የሀገሪቱ ኢኮኖሚ ተንኮታኩቷል። የሰባዊ መብቶች ረገጣው ረሃቡና ረሃቡ የሚያስከትለው የጤና ችግር ተንሰራፍቷል። ከተቀላላው ህዝብ ሲሶው ከቤት ንብረቱ ተፈናቅሏል። ከዚያም ውስጥ 2 ሚሊዮን የሚጠጋው ተፈናቃይ የሀገር ውስጥ ሲሆን ሌሎች ከ2 ሚሊዮን በላይ የሚሆኑ ደግሞ ወደ ጎረቤት ሀገሮች ተሰደዋል ይልና ረሳን ከጾሃተታውን ይቀጥላል። የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የነዳጅ ኩባንያዎች ላይ ማዕቀብ ከጣለባቸው 15ቱ መካከል የመንግስቱ የማዕድንና ፔትሮለም እንዲሁም የነዳጅና የናይል ፔትሮለም ይገኙበታል። ዳር ፔትሮለም ኩባንያ፣ ኒያኬክና ልጆቹ የነዳጅ አከፋፋይ፣ ግሬተር ፓዮኒር ኦፕሬቲንግ ኩባንያ፣ ጁባ ፔትሮቴክ የቴክኒክ አገልግሎትና ሱድ ፔትሮለም ኦፕሬቲንግ ኩባንያ እንዲሁም ሌሎቹ በስም የተጠቀሱ ማዕቀቡ የሚመለከታቸው ከደቡብ ሱዳን የነዳጅ ዘይት ንግድ ጋር የተያያዙ ኩባንያዎች ናቸው። በስም የተዘረዘሩት ኩባንያዎች የመንግስቱ ከፍተኛ የገቢ ምንጮች ናቸው ብለዋል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት። እንደ ድል ሆኖ ግን መንግስቱና ሙሰኛ ባለስልጣናቱ ይህን ከፍተኛ የሀገሪቱን የሀብት ምንጭ ለጦር መሳሪያ መግዣና ሰላምና መረጋጋትን ለሚያደፈርሱ ምልምል ሚሊሻዎቻቸው ክፍያ ያውሉታል እንጂ በአሁን ወቅት የተከሰተውን አስቸኳይ የምግብ እርዳታ ጥሪ ለማገዝ አለመሆኑ ያሳዝናል ሲሉም ባለሥልጣኑ አስረድተዋል ካለ በኋላ የደቡብ ሱዳን መንግሥት የተሻለ መስራት ይጠበቅበታል። ለደቡብ ሱዳን ከፍተኛውን እርዳታ የምትሰጠዋ ዩናይትድ ስቴትስ በችሮታዋ ትኮራለች። እናም የደቡብ ሱዳን መንግሥት ይህን ደግነት በተጨባጭ መንገድ ለበጎ ተግባር የሚውልበትን እርምጃ መውሰድ አለበት ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይዋ ሄዘር ኖሬት የተናገሩትን ጠቅሶ ሀተታውን አጠቃሉ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። Oh, oh, oh.
የትድ ማማ መላው ቢችግር እንጂ ከምድ ማማ መላለን ሻየኮች ማማ ይግባባሉ ከምድ ማማ አይኖቼ ከአይኖቼሽ ከምድ ማማ እንግዳ ሆንኩና ከምድ ማማ ለቀየው ጉረምሳ ከምድ ማማ ስሜ እንዲጠይቁኝ ከምድ ማማ አልኳቸው አዲሳ kam sili natta nagabiye matto mata mata lewos bisbaliye kan kon machine bakal dababiye alkan alkan dukane kishiye jan le uwe ke apan ke hare jemilan sanjaye makan ke gapat ani sambar bada damme apanan la kot kot sili shantim banana pura mai kan
አድማጮች የማጠቃለያ ዜና ሰማለሁ። ሰኞለት ቃለ መሐላ ፈጽመው የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ የተነገረው ዶክተር አብይ አህመድ ትላልቅ ፈተናዎች መካከል ሰው ብዙ የሚጠብቅባቸው የመሆኑ ጉዳይ ቀዳሚ ነው ሲሉ ሁለት የቀድሞ የኢትዮጵያ ጠቅላይ ሚኒስትሮች ተናገሩ። በዘመነ ደርግ ጠቅላይ ሚኒስትር ሆነው ለ12 ዓመታት የሰሩት ሻምበል ፍቅርላሴ ወደረስና በዘመነ ኢህአደግ ምክትል ጠቅላይ ሚኒስትር የነበሩት አቶ ታምራት ላይኔ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አሁን ያለውን ፌዴራላዊ አደረጃጀትም የተሳሳተና ለጠቅላይ ሚኒስትር ስራም እንቅፋት እንደሚፈጥር ገልጸዋል። የቀድሞ ጠቅላይ ሚኒስትር የኢትዮጵያን ጠቅላይ ሚኒስትር ስራ ያከብዳል ካሏቸው ጉዳዮች መካከል ጥቂቱን ሲያነሳሱ ሀገሪቱ አለችባቸው ያሏቸውን የመጣኔ ሀብት፣ የፖለቲካ ወታደራዊ ችግርና የምትገኝበትን ሀገሪቱ ማለት ነው ጂኦፖለቲካዊ አቀማመጥ ተቃቅሰዋል። አቶ ታምራት ላይኔም አዲሱ መሪ ይጠበቅበታል ካሉት መካከል ጥቂቱን አንስተዋል። ፈሪሃ እግዚአብሔር ያለው እንዲሆን ከኢህአደግ ርዕዮተ ዓለምና የውስጥ ድርጅታዊ አሰራር የማይከተል ወይም ለመለወጥ የሚጥር እንዲሆን፣ ህዝብን የሚያዳምጥና መልስ ለመስጠትም የሚተጋ እንዲሆን፣ ሁሉንም ኢትዮጵያውያን ወገኖች አሳታፊ እንዲሆን መክረዋል። አቶ ታምራት አክለውም መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቸኳይ ጊዜ አዋጁን ባስቸኳይ ማስነሳት እንደሚጠበቅባቸው አሳስበዋል። አድማጮች የሁለቱን የቀድሞ ጠቅላይ ሚኒስትሮች ከቪኦኤ ጋር ያደረጉትን ቃለ ምልልስ በነገው ፕሮግራም የምናቀርብ መሆናችንን ከወዲሁ እንገልጣለን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራሙ አቀናባሪ ንጉሥ ታምሬ ጋር በዚሁ ሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኔ በኩል አሁን ሰላም፣ ደህና ደሩ።